ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እዚህ ያሳለፍኩት በዓል ትዝ አይለኝ እና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓልን እና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነት ለመናገር ደስተኛ አልነበርኩም።
ኢትዮጵያ በተለያዩ ስፍራዎች በተፈጠሩ ግጭቶች ምክንያት መንገዶች መዘጋታቸውን ተከትሎ በርካቶች ከቤተሰቦቻቸው ጋር ተገናኝተው በዓላትን ለማክበር መቸገራቸው ተሰምቷል። የተወሰኑትን ወጣቶች ሐሳብ በምሽቱ እናሰማችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ስፍራዎች በተፈጠሩ ግጭቶች ምክንያት መንገዶች መዘጋታቸውን የመጓጓዣ አገልግሎት መስተጓጎሉን ተከትለው በርካቶች ከቤተሰቦቻቸው ጋር ተገናኝተው በዓላትን ለማክበር መቸገራቸውን ተሰምተዋል። አስቴር ምስጋናው በተለይ በአማራ ክልል ባለው አለመረጋጋት ምክንያት በዓልን ተነጣጥለው ለማክበር የተገደዱ ወጣቶችና ወላጆችን አነጋግራለች። በመቀጠል ይቀርባል።
በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማ ሉሌ ለወትሮ በዓላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር። ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች።
አዲስ አበባን በጣም ፈልጌ ነበር መሄድ፣ ግን የነበረው ሁኔታ እንድሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በዓላት ሞሮ ሄድ ነበረ። እዚህ ያሳለፍኩት በዓል ትዝ አይለኝ እና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓልን እና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነት ለመናገር ደስተኛ አልነበርኩም። እንግዲህ እግዚአብሔር ተፈቀደ ሰላም ሲሆን እሄዳለሁ።
ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ ያ ግን ከአቅሟ በላይ እንደሆነ አስረድታለች።
ከዚህ በፊት የነበረው በትራንስፖርት ነው። ትራንስፖርት እንግዲህ በባስ ነበር የምንሄደው። ጥሩ ነበር እሱ። በስኩል ላይ በሱ ነበር የምሄደው። በፕሌን ልሄድ ብል ደግሞ ብሩ ትንሽ እንትን ይላል። ከዛ ደግሞ ሄጄ እኔ የደብረ ማርቆስ ነው እንደነገርኩ የምኖረው፣ ባህር ዳር ሄጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ርቀቱ ማለት ነው። በዛ ምክንያት አላስፈላጊ የሆነ ወጪ ነው የማወጣው።
ሌላዋ ወጣትም ሰላማዊት የማንም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦቿ ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተቀሰቀሰበት ካለፈው ዓመት መጨረሻ አንስቶ ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች።
በዓልን ከቤተሰብ ጋር ነበር የማከብረው። ዘንድሮ ያው በሰላም እጦት ምክንያት መንገድም ትራንስፖርት ባለመኖሩ ምክንያት እዚህ ነው የማከብረው። እዚህ አዲስ አበባ ማለት ነው። እዚህ ነው የማከብረው። ከዚህ በፊት ያው ቤተሰብ ጋር ነበር የምናከብረው። አሁን ግን ትራንስፖርትም ስለሌለ ያዝ አካባቢ ሰላም ስለሌለ ጥሩ ስላልሆነ እዚህ ነው የምንከብረው።
ከነሐሴ 2015 ዓ.ም ጀምሮ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርት በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት እላፊ እንዲሁም በጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ ንረት እንዲሁም ለተያያዥ ችግሮች ማጋለጡን ጠቅሰዋል። በአዲስ አበባ የሚገኙ የክልሉ ተወላጆች ደግሞ በተለይ በጎጃም መስመር በመኪና ለመጓዝ እየተቸገርን ነው ይላሉ። ጎንደር አካባቢ ይኖሩ እንደነበር የገለጹትና ካለፈው ዓመት መጨረሻ ጀምሮ በክልሉ በቀጠለው ግጭት ምክንያት 4 ልጆቻቸውን ይዘው ወደ አዲስ አበባ እንደመጡ የሚናገሩት ወይዘሮም በመንገድ መዘጋት ምክንያት ወደ አካባቢው ለመመለስ እና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ።
ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችንና ከባለቤቴ ጋር ሆነን የመጣ ነው። አገር ቤት እያለሁ በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር ብናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ መልሳለሁ በያስበይ ነበር ግን እንደጋጣሚ ሰላም ሁኔታ አሁንም ስላልተረጋጋ አልሄዳልቻልኩም ለባልም ሄዳለሁ በያስበይ ነበር እሱም ማልተሳከም የጸጥተ ሁኔታ አስተማማኝ አይደለም ይል መረጃ ስላለ እዛ መንገድ አልተከፈተም ነው የሚባለው በፕሌንና ለመሄድም ትንሽ ከብደኛል ከኢኮኖሚ አንጻር
የአማራ ክልል መንግስት በቅርቡ ባወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የኤብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ መሆኑን አስታውቋል እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዝዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል።
ይወጡ ነው ከዚህ ከራምብረት መናኸሪያ ተሽከርካሪ ይወጣል እና ከዚህ ከካሊቲ ተሽከርካሪዎች ይወጡ ነው። ከአዲስ አበባው መናኸሪያ ከመርካቶም ይወጡ ነው ያለው። ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሰሜኑ ወደ ጎጃም ጎንደር የሚያስኬደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የጸጥታ ሁኔታ ክሊር ሆኗል እና ጀምሮ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠን አይደለም።
ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ነው።
አስቴርን አመሰግናለሁ። በቅርቡ ዊፋ የተደረገ አንድ አዲስ ጥናት ቀጣሪዎች እድሜያቸው በሃያዎች ውስጥ የሚገኙና በተለምዶ ጄንዚ ተብለው የሚታወቁትን የቅርብ ጊዜ ተመራቂዎች ለመቅጠር ፈቃደኛ ለመሆናቸውን ይፋ አድርጓል። ይህን የተመለከተውን ዘገባ ደግሞ ኤደን ገረሞ ታስተማናለች።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓመተ ምህረት መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ አስር ስራ አስኪያጆች መካከል አራቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። 21% የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ አለባበሳቸው ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህር የሆኑት ፕሮፌሰር ዳን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማሪያ ክፍሎች ውጪ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38% የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስተውቀዋል። ይህም ብቻ ሳይሆን ተለቀላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25 እና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63% የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61% የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59% የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53% የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸ ነው ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብለው የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በስርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቋል ያሉ ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው።
ኤደንን አመሰግናለሁ። በመቀጠል በማህበራዊ መገናኛዎች ላይ ትኩረት እያገኘ የመጣውን ዳልሴት የሙዚቃ ባለሙያዎች ቡድንን እንተዋውቃለን። አመሰግናለሁ ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ ከመጠሪያችሁን ጀምር፣ ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድን ናቸው የሚለውን አንዳችሁ በመጀመሪያ ንገሩኝ።
ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ። በዛ መሀል ያው ዳልሴት የሚለውን አገኘው ሰርች አድርጌ፣ ትርጉሙም ሳይ ጣፋጭ፣ ደስ የሚል ለማየትም ለመስማትም ለመዳሰስ የሚልም ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘሁትና እሱ ቢሆን ሞር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው። የአኩስቲክ መሳሪያ ነው። ሲሰማም እንትን የሚከብድ አይደለም ጩኸት የሌለው ነው እና እሱን ይገልጻል በሚል ባስ
ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው?
ሶስታችንም የተለያየ የሙዚቃ ህይወት ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና እንዳጋጣሚ አብረን የምንሰራበት አጋጣሚዎች ከካርሎ ጋር ተፈጠሩ። እንዲሁ ለስራም ባይሆን ፍሬድሺፕ ፓርክ ታቆሎለ እዛ እየሄድን ከካርሎ ጋር እንሰራ ነበር። ዝም የራሳችን ፕሮግራም አርባር ማለት ነው። የአንድነት ተዋወቅ በደንብ እድሉን ሰጠን። ከዛ መሳይም እዛ ግሩፕ ላይ እኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው። እና ሶስት ሆንን ለምን ግሩፕ አናደርገው የሚል ነገር ወደ ባንድ እናሳድገው። ያለው መሳሪያችን የሚጣጣም ነው፣ ድምፁ አብሮ የሚሄድ ነው፣ ሶፍት ነው። ከካሉ ድምፅ ጋር ማሪፍ የሆነ ከለር ፈጠራል እና ለምን አናደርገውም በሚል ወደ አራት ወር እንደዚህ ገደም የሆነ መሰረት ነው። ያው በአራት ወር ውስጥ ያው ብዙ ነገሮችን ብዙ ቦታዎች ሰርተናል። እንዲሁም ብዙ ቪዲዮዎችንም እንደዚሁ ለቀናል።
ኢትዮጵያ ውስጥ በርካታ ባንዶች አሉ፣ የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ናቸዋል እና ለዚያ በቃን ምክንያቱ ምንድን ነው ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድን ነው?
ብዙ ባንዶች አሉ ከተማው ላይ እንዳልከው እና ስንለየው እኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን የምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል በራሳችን መንገድ ተርጉመናቸው አጥንተን አሁን ባለን ይዞታ በሳምንት ሁለት የተገናኝተን እናጠናለን።
ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ፣ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው?
በጣም ኢንተረስቲንግ ነገር ነው። እኔ በግሌ ፐርሰናሊም እዚህ አይነት ፖስት የመሳተፍ ሙዚቃ ማቅረብ ደስ የሚል መንፈስ ካለ እንደ ቢዝነስም እንደምንጠቀመው ሁሉ ሙዚቃን ለሰዎች ጋር እንደዚህ በጎ አድራጎት ስራ ሊሆን ይችላል፣ ሀሳብ ሼር ማድረግ ሊሆን ይችላል። አሁን ፍሬንድሺፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክስ ምሰራ ደስ ያለንን ስሜት ያለንን ፍቅር ያለን ለሙዚቃ ያለን ስን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውም ሰው ያዳምጠናል፣ ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያ ሊሄድ ኖሮ ይገባል ያስባል። ከዛ ደግሞ ወደ ቢዝነስ ነገሩ ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው ብዬ ማሰብ እና በጎ አድራጎት ሄደን የምታደርገው ነገር በጣም ትልቅ መንፈስ ያካታል። እንደገና ለእነሱም በሙዚቃ መሳሪያዎቻችን ለእነሱ ኤግዛሚነስን እንደ ሕክምና የሚሆን ነገር ነው የምንሰጣቸው እና እነሱ የሚፈጥረው ነገር ቀላል አይደለም።
ያሉ ነገር እንዳለ ሆኖ አንድ ዝግጅት ላይ የሰይፉ ፋንታውን ሾው ላይ ለበዓል ለታ የተሳተፍነው ዝግጅት ነበርና ጎዳና ላይ በጣም ትልቅ ተሰጥኦ ያላቸው ልጆች አሉ እና ሄደን እኛውን ከእነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጥኦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚለውን እምነትም የሚያሳድርባቸው ይመስለኛል።
ቻችሁን እንመለከታለሁ። የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በስካሁን ሂደታችሁ የፈተናችሁ ጉዳዮች ምንድን ናቸው? እዚህ ድረስስ እንድንጓዝ ምክንያቱን ሆኗል አብቅቶናል የምትሉት የመጣጣም ምክንያቱ ምንድን ነው?
አሁን የጥናት ጊዜ አለን በሳምንት ሁለት ቀን ተብሏል እና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረው እኔ ነኝ እንደው ማለት እንትን ነው ብለናለን፣ እንነጋገራለን። ኤግዛክት ባወጣነው ፕሮግራም ሁልጊዜ ሊሆን አይችልም። ያወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዘው ፕሮግራማችንን እና ተነጋግረን ነው ስንወስን። ኢቨን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን እና ይሄ መግባባታችን ነው ያቆየን። በስራው መሀል ላይ ስለ ስራውም እናወራለን፣ ብዙ መጨቃጨቆች ይኖራል። ግን ስለ ስራው ማማር ስለሆነ በቃ እዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው እና እሱ ነው ያቆየን።
እኔ መጨምረው ነገር እዚህ ላይ ብዙ ጊዜ አስታራቂያችን እሷ ናት። የኔና እይታዎች አንዳንዴ አይጣጣሙም እና እሷ መሀል ገብታ በጣም ጥበበኛ መሆኗን ታሳየናለች።
ሌላ የምንጨምርል ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ያው ብዙ ማለት ነው መስያወት እያለላችን እና የተለያየ አብሮ የመስራት ልምድ ነበረ እና ያለም ድም ጠቅሞናል ብዬ አስባለሁ።
ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናችሁ አውቃለሁ። በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናችሁ። ስለ ግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን።
በግል ያው የሙዚቃ ህይወት ውስጥ ከፍሉት ጋር ያለኝ ህይወት እንዳለ ሆኖ በዋናነት ብሔራዊ ቲያትር የሙዚቃ ኦርኬስትራ ውስጥ እንሰራለን፣ ቋሚ ስራችን ነው። ከዛ ውጭ በግልም ፒያኖ ማስተምራለው፣ ፍላወር ቢዝነስ ውስጥም አለው የግል ቢዝነስ እሰራለሁ። እንደዚህ አይነት ነገሮችን እሰራለሁ ከዳርሴት ባንድ እና ከፍሉቴ ጋር ከዛ ባለፈ ማለት ነው።
ያው ከቫይሊን ጋር እንግዲህ ከአስር ዓመት በላይ ሆኖናል። በተለያዩ ባንዶችን ህጻናትና ወጣቶች ቲያትር ነት ነበር የሚሰራው። በዛ ላይ ቫይሊን ነበር የሚጫወተው። አሁንም ብሔራዊ ቲያትር ነኝ፣ በቫይሊን ስቲል የሚጫወተው። ከዛ ተማሪዎች አሉ፣ ተማሪዎችንም እንዲሁ በቫይሊን እንደ በክፍያም ያለ ክፍያም የሆነ ማለት ታለንታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ሄጄ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ በደሴት ባንድ አብረን እየሰራ ነው።
በቅርብ ደግሞ ማስተርሷን በቢዝነስ አድሚኒስትሬሽንም ይዛለች።
እሺ ካርሎ ያንተ?
ከሙዚቃ ውጭ ዲጂታል ማርኬተር ላይ ድረገጾችን እገነባለሁ፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደርጋለሁ። ከሱ ደግሞ በተለየ የድምፅ ስልጠና እሰጣለሁ ለግለሰቦች እና ለድርጅቶች ድምፃቸውን እንዴት በተሻለ መንገድ ለመናገርም ለመስፈንም ለተለያዩ ተግባሮች እንዲጠቀሙ አሰለጥናሉ ማለት ነው።
ከመለየታችን በፊት በርካታ ወጣቶች ተሰጥኦ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሀሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው፣ እንዴት ወደ ህዝብ መቅረብ እንዳለባቸው፣ የብዙዎችን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩ ደስ ይለኛል።
ጠየቅ ነው አንድ መጠየቅ ነው። የመጠየቅ በጣም ችግር አለ እኛ ጋር። ደፍረን ጠይቀን እንዲህ ማድረግ ፈልጋለሁ እና እንዲህ አብራችሁን ብትሰሩ ብለን አንጠይቅም። ብንጠይቅም ዲስከሬጅ የሚያደርግ ነው ያለው። ላይክ እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው እና እሱ ነገር አንድ ሁለት ትጠይቃለን፣ ሶስት ትጠይቃለን። ከዛ በኋላ ግን ይሰለችህና አስተዋል ግን ውስጥ መስራት ትፈልጋለን። የምትፈልገው ደግሞ የሆነ ከሆነ መሳሪያ ጋር ትቀናጅ ትፈልጋለ እና ያንን ሰው አንተ በፈለግከው መጠን ላታገኝ ትችላል። እና ጠይቆ ግን ይሄ ዲስከሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበት የማስተላልፈው በቃ ፑሽ አድርጌ የቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ እሱ በጣም ትልቅ ችግር ነው። መጠየቅ መግፋት ስንላለ
የሚጨምረው ነገር ያው ጥሩ ነገር ያነሳች ማንኳኳት ደጋግሞ የማንኳኳ ቁጥር ምን ነገር ከፈታል ከመጠየቅ ይነሳል ምን ነገር እና ጠለንት ያላቸው ብዙ ልጆች አሉ። ይቀቁ ይኖራሉ፣ አጋዣቸው ይቀቁ ለይታቸው ይኖራሉ። እኛም ይጠበቅብናል ሰዎችን የማገዝ ትሬኒንግ የመስጠት ያ የማድረግ ኃላፊነት አለ። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ እውቀት መፈተሽ ሊሆን ይችላል። አሁን ጊዜው ለቴክኖሎጂው ሶሻል ሚዲያ ምናምን ቅርብ ነው እና ያላቸውን ነገር በምልክ ማዳበር እንዳለባቸው መቼም ቅርብ ስለሆነ ይችላሉ። በግላቸው ቤታቸውን ብዙ የሚሰሩ ነገር ከዛ ባለፈ ደፍሮ መውጣተኛ አንፈር አለን ብዙ የሆኑት ፈጥሯችን ያሆነ ተቆጥጠንም ምናምን ስላደግን ትንሽ ኮሜንት ያሰነብረናል። ተደብቀን ምናምን እንፈራለን። ሙገሳ ካልሰጡን ወይ መውጣት አንፈልግም ነገር አለ እና ያን ነገር በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል እያስባለን።
አይ ቲንክ የአሁን ጊዜ ወጣት ትልቁ ችግሩ ምንድን ነው? ሁሉም ነገር አሁን እንዲሆን ይፈልጋል። ዛሬ አሁን ቶሎ እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል። እና ዋናው እኔ መሰረታዊ ብዬ ማምነው የሆነ ነገርን አምነንበት እስከገባን ድረስ ቆይተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን። ለወጣቱ መመክረውም እሱን ነው። እኔም ወጣት ነኝ ገና። ስለዚህ መቆየት አለብን። ምናምንበት ነገር ካለ በደንብ ፈልገን አንዴ ካመንበት በኋላ ረግጠን መቋቋም አለብን። የሚያስፈልገውን መስዋዕት የሚያስፈልገውን ፍጋት ፈግተን በኋላ ፍሬው ይመጣል።
እጅግ በጣም አመሰግናለሁ ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው ጣፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ፣ ስለ ህልማችሁና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀጭባችሁ ብታስደምጡልኝ።
ጽጌረዳን መርጠናል።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።